ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ጥቅምት 19 2013 ዓ.ም ምህረት ዝግጅታችን ጀመረ።
በንግግራቸው ላይ የኢትዮጵያን ሉዓላዊነት የህዝቡን ደህንነት በጠቅላላ ክብራችንን በሚነካ መንገድ የተናገሩት ንግግርና ጦርነትን የሚያነሳሳ ንግግር ያስቆጣን መሆኑንና በሀገራችን ሉዓላዊነት በማንነታችን የማንደራደር መሆኑን የምንገልጽበት ለኢትዮጵያ ስሜት ነው።
ኢትዮጵያ አሜሪካውያን ፕሬዝዳንት ዶናልድ ትራምፕ በአባይ ግድብ ላይ የሰጡትን አስተያየት በመቃወም ዛሬ በነጩ ቤተ መንግስት ደጃፍና በውጭ ጉዳይ መስሪያ ቤት በር ላይ የተቃውሞ ሰልፍ አካሂደዋል። በአብይ ርዕስ ሙሉ ዘገባ ይኖረናል። ጠቅላይ ሚኒስትር አብይ አህመድ በ1.8 ቢሊዮን ብር የሚገነባውን የገለል ሽደጋ ሀምዶ መንገድ ግንባታ መርቀው ስራ አስጀመሩ። የ1495ኛው የነብዩ መሐመድ ልደት በዓል ወይም ሆሊድ በተለይም በአዲስ አበባ በታላቁ አንዋር መስጊድ በደማቅ ሁኔታ ተከብሯል። እነዚህንና ሌሎች ዘገባዎችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤአምሃሪክ የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታዬ ጋር ልተዋችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጅታዬ ነኝ። የታንዛኒያ የምርጫ ኮሚሽን ትናንት በሀገሪቱ የተካሄደውን ጠቅላላ ምርጫ ውጤት በማሳወቅ ላይ ባለበት በአሁኑ ወቅት ቻዴማ የተባለው ፓርቲ መሪው ፕሬዝዳንታዊ ተፎካካሪ ቱንዱ ሊሱ የምርጫውን ውጤት እንደሚቃወሙ ይፋ አደረጉ። ሰው የምርጫውን ውጤት ተቃውሞ ሰልፍ እንዲወጣ ጥሪ በማድረጋቸው የዛንዚባሩ እጩ ሴፍ ሻሪፍ ሐማድና ሌሎች 6 ሰዎች መታሰራቸውን ኢድ ኦዌሱ ከዳሬ ሰላም ያጠናቀረው ዘገባ ያመለክታል። አዳነች ፍሳዬ ታቀርበዋለች።
የታንዛኒያ ምርጫ በተካሄደ ማግስት ከተለያዩ ክፍላተ ግዛትና ክልሎች እየወጡ ያሉት የምርጫ ውጤቶች የሀገሪቱ ገዢ ፓርቲ እያሸነፈ መሆኑን እያሳዩ ነው። የተቃዋሚዎቹ ደጋፊዎች በሚበዙባቸው ቦታዎች ሳይቀር ማሸነፉ እየተገለጸ ነው። ይሁንና ውጤቶቹ መሰማት በቀጠሉበት በአሁኑ ወቅት አንዳንድ ተቃዋሚ ፓርቲዎች ውጤቱን አንቀበልም ብለዋል። የቻዴማ ፓርቲ ተወካይ ፕሬዝዳንታዊ ተወዳዳሪ ቱንዱ ሊሱ የምርጫው ሂደት በብዙ የማጭበርበር ተግባሮች የተበከለ ነበር ብለዋል። በአንዳንድ የምርጫ ጣቢያዎች የሐሰት የድምፅ ወረቀቶች ተይዘዋል። የምርጫ ሕግና ስነ ስርዓት ተጥሷል። እነዚህ ሁሉ የምርጫውን ሕጋዊነት አጠያያቂ እንዲሆን አድርገዋል ሲሉ ከሰዋል። ዓለም አቀፍ ማህበረሰብ እንዲገባበትም ጥሪ አድርገዋል። ዛንዚባር ላይ የኤስቲ ዋዛሌንዶ ተወካይ ፕሬዝዳንታዊ ተወዳዳሪ ሴፍ ሸሪፍ ሐማድ እና ከፍተኛ የፓርቲ መሪዎች በፖሊሶች ታስረዋል። ተወዳዳሪው የደሴቲቱን የምርጫ ውጤት ከተቃወሙ በኋላ ህዝብን ለግጭት አነሳስተዋል በሚል ጥርጣሬ ነው የተያዙት። ሴፍ ሸሪፍ ሐማድ ከመታሰራቸው በፊት ለጋዜጠኞች በሰጡት መግለጫ የምርጫውን ውጤት መቃወማቸውን ገልጸው ነበር ሲሉ ቱንዱ ሊሱ አስረድተዋል።
የደቡብ አፍሪካ ፕሬዝዳንት ሴሪል ራማፎሳ በአንድ የራት ዝግጅት ላይ ኮቪድ-19 በምርመራ ከተገኘባቸው ተጋባዥ እንግዳ ጋር መገናኘታቸውን ተከትሎ ራሳቸውን ለይተው እንደሚገኙ ተገለጸ። ባለፈው ሳምንት ጆሃንስበርግ ውስጥ ለሀገሪቱ ትምህርት ቤቶች የገቢ ማስገኛ የራት ዝግጅት ላይ ከነበሩ 35 ሌሎች ሰዎች ጋር የነበሩት ራማፎሳ አንደኛው አብራቸው የነበሩ ሰው ኮሮና ቫይረስ የተያዙ መሆናቸው ማክሰኞ ዕለት እንደተነገራቸውና ራሳቸውን እየለዩ መሆናቸውን ነው የፕሬዝዳንቱ ቃል አቀባይ ያስታወቀው። ምንም የህመም ምልክት እንዳላሳዩና ስራቸውን እየሰሩ መሆናቸውንም ቃል አቀባዩ አክሎ ገልጿል። በደቡብ አፍሪካ የኮሮና ቫይረስ ተያዦች ቁጥር ባለፉት ሳምንታት እያሻቀበ ነው። በሀገሪቱ በአሁኑ ጊዜ ከ719,000 በላይ ሰዎች በቫይረሱ መያዛቸው የተረጋገጠ ሲሆን 19,111 ሰዎች ደግሞ ለህልፈት ተዳርገዋል። በሌላ ዜና የአልጄሪያ ፕሬዝዳንት አብደልማጂድ ታቡኔ ጀርመን ሆስፒታል ውስጥ ምርመራ ላይ እንዳሉ ተሰማ። ትናንትና የአልጄሪያ መንግስት ባወጣው መግለጫ የፕሬዝዳንቱ በርካታ ከፍተኛ ረዳቶች ኮሮና ቫይረስ በመርመራ ስለተገኘባቸው ፕሬዝዳንቱ ራሳቸው ለይተው እየቆዩ ነው ብሎ ተናግሮ ነበር። የ75 አመቱ የአልጄሪያ ፕሬዝዳንት ለህክምና ወደ ጀርመን ሄዱት ሀገራቸው ህገ መንግስት ላይ ባቀረቡት ማሻሻያ ጉዳይ እሁድ ለት ወሳኝ የሆነ ህዝበ ውሳኔ ሊካሄድ ተቃርቦ ባለበት ወቅት መሆኑ ነው። በመንግስቱ ቴሌቪዥን የተሰጠው የመንግስቱ መግለጫ ፕሬዝዳንቱ ኮሮና ቫይረስ አግኝቷቸው ይሆናል የሚል ስጋት ቢኖርም በጀርመኑ ሆስፒታል ምን አይነት ምርመራ እየተደረገላቸው እንደሆነ የገለጸው ነገር የለም። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የፊታችን ማክሰኞ ይካሄዳል። እጩ ተፎካካሪዎቹ የዛሬውን የምረጡኝ ቅስቀሳ ትኩረታቸውን ደቡብ ምስራቋ ፍሎሪዳ ላይ አድርገዋል። እንደ አውሮፓ አቆጣጠር ከ1996 ዓ.ም ምረጥ ጀምሮ በተካሄዱ ፕሬዝዳንታዊ ምርጫዎች ሁሉ ለአሸናፊነት የበቃው እጩ ፍሎሪዳን ያሸነፈ ነው። ለማሸነፍ ከሚያስፈልገው ከ270 የስቴቶች መራጮች ተወካዮች ድምጽ ፍሎሪዳ 29ን ትይዛለች። ፕሬዝዳንት ዶናልድ ትራምፕ የምርጫ ቅስቀሳቸውን ታምፓ ከተማ ላይ ይጀምሩና ለምሽቱ ደግሞ ወደ ሰሜን ካሮላይና ያመራሉ ተብሏል። የቀድሞው ምክትል ፕሬዝዳንት ጆ ባይደን ደግሞ ዛሬ ከሰዓት በኋላ ፍሎሪዳ ብራድ ወረዳ ከዚያም ማምሻቸውን ወደ ታምፓ ከተማ ይጓዛሉ። ሪል ክሌር ፖለቲክስ የተባለው ተቋም ባጠናቀረው የዋና ዋና የህዝብ አስተያየት ውጤቶች አማካይ ግምገማው መሰረት ጆ ባይደን ሚስተር ትራምፕን ሚሽገን፣ ፔንሲልቬኒያ እና ዊስኮንሲን ላይ እየመሯቸው ሲሆን ፍሎሪዳ እና ሰሜን ካሮላይና ላይ ደግሞ እጅግ ተቀራራቢ በሆነ ድጋፍ ድምጽ ፉክክር ላይ ነው ያሉት። ሚስተር ትራምፕ ትናንት ላስ ቬጋስ ከተማ ውስጥ ለጋዜጠኞች በሰጡት ቃል ዋና ዋና የህዝብ አስተያየት ግምገማዎች የሚባሉትን እንደማያምኑ ገልጸው ብርቱ ፉክክር በሚካሄድባቸው ስቴቶች ግምገማዎች የሚያሳዩት የተሻለ የሚያሳዩ የህዝብ አስተያየቶች አሉ ብለዋል። አገር አቀፍ የህዝብ አስተያየቶች ባይደን በ7 ወይም በ8 ከመቶ ብልጫ እየመሩ መሆናቸውን ነው የሚያሳዩት። ይሁን እንጂ ኤሌክቶራል ኮሌጅ የሚባለውን የመራጭ ተወካዮች ድምጽ ውጤት በሚወስኑት ብርቱ ፉክክር የሚካሄድባቸው ስቴቶች ያላቸው ብልጫ የዚያን ግማሽ ገደማ እንደሆነ ነው የሚታየው። ምክትል ፕሬዝዳንት ጆ ባይደን በህዝብ ጤና ጥበቃ ኤክስፐርቶች ገለጻ ከተደረገላቸው በኋላ ፕሬዝዳንቱን በኮቪድ-19 ወረርሽኝ መሃል ብዛት ያለው ሰው ማሰባሰባቸውን አስመልክተው በድጋሚ ነቅፈዋቸዋል። በቀደመው ምሽት ኔብራስካ ኦማሃ ከተማ ላይ አረጋውያንና ልጆችን ጨምሮ በመቶዎች የተቆጠሩ ሰዎችን ለሰዓታት እጅግ ከባድ በነበረ ቅዝቃዜ ሰብስበዋል። ታመው ሆስፒታል የገቡም አሉ ሲሉ ባይደን ትራምፕን አጥብቀው ነቅፈዋል። አሜሪካውያን ታይቶ በማያውቅ ቁጥር ከማክሰኞ ምርጫ አስቀድመው ድምጻቸውን እየሰጡ ናቸው። ይህ መሆኑ መራጩ በሁለቱ እጩዎች ላይ ያለውን የጠነከረ የድጋፍ ወይም የተቃውሞ አቋም ያሳያል ተብሏል። ከዚያም በተጨማሪ በኮሮና ቫይረስ ምክንያት በምርጫው ዕለት በድምጽ መስጫ ጣቢያ መገኘት ባለመፈለግም ጭምር ነው። እስከዛሬ ሐሙስ ማለዳ ድረስ 76 ሚሊዮን መራጮች ድምጻቸውን ሰጥተዋል። ይህም በአውሮፓውያን 2016 ከተሰጠው ከጠቅላላው 138.8 ሚሊዮን ድምጽ ከግማሽ በላይ ነው። ቀደም ብለው ከወዲሁ ድምጽ ከሰጡት ውስጥ 2/3 የሚሆኑት ድምጻቸውን በፖስታ ቤት በኩል የላኩ ሲሆኑ የተቀሩት ደግሞ በአካል ተገኝተው የመረጡ ናቸው። ባይደን ትናንት ዴላዌር ዊልሚንግተን ከተማ ላይ ድምጻቸውን ሰጥተዋል። ፕሬዝዳንት ትራምፕም ቅዳሜ ዕለት ፍሎሪዳ ማራላጎ ላይ የሚገኘው መዝናኛቸው አቅራቢያ ተገኝተው ድምጻቸውን ሰጥተዋል። በመጨረሻም ዓለም አቀፍ የኮቪድ-19 ዜናዎች። የኮቪድ-19 ወረርሽኝ ስርጭት በአዲስ መልክ አብዝቶ ማገርሸቱን ተከትሎ የፈረንሳይና የጀርመን መሪዎች የቫይረሱን መዛመት ለመክታት አዲስ ዙር የእንቅስቃሴ እገዳ እርምጃዎችን እየወሰዱ ናቸው። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ትናንት በቴሌቪዥን ለህዝቡ ባደረጉት ንግግር ከነገ አርብ ጀምሮ ላንድ ወር በአገር አቀፍ ደረጃ ተግባራዊ የሚሆን የእንቅስቃሴ እገዳ ውጀዋል። ምግብ ቤቶች፣ ቡና ቤቶች፣ ካፌዎች እና ሌሎችም የግድ አስፈላጊ ያልሆኑ የንግድ ድርጅቶች ይዘጋሉ። ዜጎች ከቤት መውጣት የሚችሉት ወደ ስራ፣ ወደ ገበያና ወደ ሐኪም ቤት ብቻ እንደሚሆንም ፕሬዚዳንቱ አስታውቀዋል። አድማጮች ለሰዓቱ ያለን ዜና በዚህ ያበቃል።
ቆንጅታዬን ለዜናው እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥቅምት 19 2013 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን በዌብሳይታችን amharic.news.com በአትቪያምሃሪ የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስተምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችኋለን። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከሰሞኑ የኢትዮጵያ ህዳሴ ግድብን በተመለከተ የተናገሩትን ንግግር በመቃወም ኢትዮጵያውያንና ትውልደ ኢትዮጵያ ከዋይት ሃውስ ፊት ለፊት ሰላማዊ ሰልፍ አድርገዋል። የፕሬዝዳንቱ ንግግር የሁለቱን ሀገራት የቆየ ወዳጅነት የሚያሻክርና ተገቢነት የሌለው ነው ሲሉም ተችተዋል። ሀብታሙ ስዩም ስፍራለው።
ዛሬ በዋሽንግተን ዲሲ አቆጣጠር ረፋድ ላይ በመቶዎች የሚቆጠሩ ኢትዮጵያን ዋይት ሃውስ ተብሎ በሚጠራው የዩናይትድ ስቴትስ ፕሬዝዳንት መኖሪያ ስፍራ ተገኝተው ነበር። የተገኙበት ምክንያት ደግሞ ፕሬዝዳንት ዶናልድ ትራምፕ ከሰሞኑ የኢትዮጵያ ህዳሴ ግድብን በተመለከተ የተናገሩት ንግግር ስላስቆጣቸው እንደሆነ ከተሳታፊዎች ሰምተናል። የተወሰኑትን በጥቂት እንስማ።
ኦኬ፣ ስሜ መኮንን ጌታቸው ይባላል። ብዙ የዲሲ እና የአካባቢው ነዋሪዎች ያቆኛል። በፊት የዲሲ የኢትዮጵያ ነጋራ ግብረ ኃይል የሚባለው አሁን ደግሞ ዓለም አቀፉ የኢትዮጵያ ዳያስፖራ ተግባር ምክር ቤት በዛ ውስጥ ሆነን ከሚሰሩት እና ይሄንን ከሀገራችንን በተመለከተ ጉዳይ ሰልፍ ከሚያደርጋጁት ሰዎች አንዱ ነው። የዛሬው ሰልፍ የተጠራበት ዋነኛ ዓላማ አንድና አንድ ነው። እዚህ በአሜሪካን ሀገር ፕሬዝዳንት ሆነው ዶናልድ ትራምፕ እጅግ ኃላፊነት በጎደለው መልኩ አንድ በዓለም ላይ አለች የምትል ሀያል ሀገር ይመራል ተብሎ ከሚጠበቅ መሪ ሊነገር የማይገባው በጣም አሳፋሪ የሆነ በጣም ኢፍትሃዊ የሆነ በአገራችን በኢትዮጵያ ላይ ሉዓላዊነቷን ታሪኳን ጠብቃ በኖረች አገር ላይ እየገነባች ያለች ያው ሁላችንም እንደምናውቀው የኢትዮጵያ ሕዝብ ከሚበላው ላይ ቀንሶ ግድብ እየሰራ ነው። የህዳሴ ግድብ እና የህዳሴ ግድብን ገንብቶ ኤሌክትሪክ አመንጭቶ ከድህነት ለመውጣት እየታገለ ያለ ሕዝብ ነው እና ይህንን ሕዝብ የሚሰራውን ስራ ዲስከረጅ ለማድረግ ለግብጽ በወገነ መልኩ ግብጽ ይህንን ግድብ እንደምታፈርሰው ኢንሳይት ስለሰጠ ይህንን ኢፍትሃዊና ኃላፊነት የጎደለው ንግግሩን በመቃወም በአገራችን ላይ የሚነገሩ ማንኛ አሳፋሪ በሉዓላዊነታችን ላይ በህልውናችን ላይ የሚነሳውን ነገር ለመቃወም ነው ይህንን ሰልፍ ያዘጋጀ ነው።
አቤል ጋሽ ይባላለሁ። የኢትዮጵያ ሰላምና እድገት ማዕከል ሊቀመንበር ነኝ። እንግዲህ እንደሚታወቀው በዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በንግግራቸው ላይ የኢትዮጵያን ሉዓላዊነት፣ የህዝቡን ደህንነት፣ በጠቅላላ ክብራችንን በሚነካ መንገድ የተናገሩት ንግግርና ጦርነትን የሚያነሳሳ ንግግር ያስቆጣን መሆኑንና በሀገራችን ሉዓላዊነት በማንነታችን የማንደራደር መሆኑን የምንገልጽበት እንደ ኢትዮጵያ ስሜት ነው። ኢትዮጵያ በደመኗ ተደፍራ የማታፍ ነጻነቷ የተከበረ ባድዋ ጦርነት ይህንን የመሰከረችና ለዘመናት በዚህ ለጠቅላላ ለዓለም ለአፍሪካ ለጥቁሩና ይህንን ማንነቷን መስክራ የኖረች ሀገር እንደመሆኗ
ይሄንን የፕሬዝዳንቱ ንግግር ተክላላ በኢትዮጵያ ህዝብ ላይ የተቃጣ በመሆኑ ይሄንን ንግግር አግባብነት የለው መሆኑን ለመግለጽ ነው። እንግዲህ ይሄን ንግግር ለምን ነው የምንቃወመው? አምስት መሰረታዊ ነገሮች ማንሳት ይችላል። አንደኛ ይሄ የዩናይትድ ስቴትስ የተመሰረተበት መሰረታዊ ያመሰራር ስርዓት ያፈረሰ ነው። ነጻነትን ያማከለ ለሌሎች ህዝቦች ነጻነትና እኩልነት የሚታገል ሀገር በሌሎች ህዝብ ላይ ነጻነት ላይ የሚደራደር ንግግር መነጋገር ትክክላለም። ይሄንን እንቃወማለን። በጠቅላላ የአሜሪካ መልእክት ነው ብለን አናስብም። የግለሰቡ ግን ንግግር በትክክል እንዳልሆነ የምናምንበት ነው። ሁለተኛ ደረጃ ከዚህ በፊት የነበረውን የዚች ሀገር ከምትታወቅበት ነገር በሌሎች በሀገሮች መካከል ያለውን ሰላም ማጠናከር ነው። አሜሪካ በዚህ የምትታወቅበት ነገር ነው። ከዚህ በፊት ባደረጓቸው ንግግሮች በተለይ በዊልሰን ፕሬዚደንሲ ጊዜ አሜሪካ ከሌሎች ሀገሮች በህብረት የሚኖሩበት ንግግር የተናገሩ ያንን ፕሪንሲፕል ወደ ዓለም ያሻገሩበት ዘመን ነው። ለዚያም ነው ወደ አንደኛ የዓለም ኃይል ሆነው እስከመጡ ድረስ ካሁን ሳድረስ በዚህ ነው የሀገር የሚታወቀው። ይሄንን ግን የሚያፈርስ ንግግር ነው። ሌላ አንድን ሀገር በሌላ ሀገር ላይ ጦርነት የሚያስነሳ።
ስሜ ተሾመ በለጠ ይባላል። ዛሬ የመጣሁትኝ ለመቃወም ፕሬዚዳንት ትራምፕ የተናገሩትን በአባይ ዙሪያ ለመቃወም ነው የመጣሁት። በእውነቱ እዚህ ያለን ኢትዮጵያኖች አሜሪካን ኢትዮጵያኖች ማለት ይችላል ሁሉም ቢሆን ስለ አሜሪካ ያለን አመለካከት ዲሞክራሲ በየዓለም ላይ በዲሞክራሲ ነው የሚታወቁት አሜሪካኖች ሰላምን ለማስነፍ ነው። ፕሬዚዳንት ትራምፕ ግን ይሄንን አይወክሉም። የአሜሪካን ህዝብም አይወክሉም። የተናገሩት ትክክል ያልሆነ ንግግርና አሜሪካንን ባምባገነንነት ሊፈርጅ የሚያስተኝ ንግግር ስለሆነ ማንም ኢትዮጵያዊ ሆነ በዚህ ጉዳይ ተቆጥቷል። ሁሉም ይሄንን መልስ መመለሳለ።
ፕሬዚደንት ትራምፕ ከሰሞኑ በሱዳንና እስራኤል መካከለ የነበረውን ዲፕሎማቲክ ቅራኔ ለመፍታት ባስተናዱት ስነ ስርዓት ላይ ግብጽ ኢትዮጵያ በመገንባት ላይ ያለችውን ግድብ ልታወድመው እንደምትችል መናገራቸው ተቃውሞ የገጠመው ከኢትዮጵያውያንና ትውልድ ኢትዮጵያን ብቻ አይደለም። አፍሪካ አሜሪካውያን የአሜሪካ ኮንግረስ አባላት የሚበዙበት ኮንግሬሽናል ብላክ ካውከስ የተሰኘው ሸንጎም ተቃውሞውን አሰምቷል። በትዊተር ገጹ ላይ የፕሬዚደንት ትራምፕን አስተያየት በግዴለሽነት የተሰጠና አደገኛ ሲልም ተችቷል። ኢትዮጵያ ግብጽና ሱዳን በሚያደርጉት ድርድር ውስጥ አሜሪካ በገለልተኝነት እንድትቆምም አሳስቧል። ውጥረትን ያባብሳል ያለውን የፕሬዚዳንቱን ንግግርም አውግዟል። በከባድ ዝናብ ውስጥ ነው ረፋዱን ተቃውሟቸውን ሲያሰሙ የነበሩ ኢትዮጵያንና ትውልድ ኢትዮጵያን ቅሬታቸውንና ተቃውሟቸውን በሌሎች መንገዶችም ማሳየት እንደሚቀጥሉ ተናግረዋል። ለአሜሪካ ድምፅ ታሙ ስዩም ዋሽንግተን ዲሲ።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። 1495ኛው የነብዩ መሐመድ የልደት በዓል ወይም ሞሊድ በተለይም በአዲስ አበባ በታላቁ አንዋር መስጊድ በደማቅ ሁኔታ ተከብሯል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በክብረ በዓሉ ላይ ለምእመናኑ ባስተላለፉት መልእክት የመውሊድ በዓልን የምናከብረው የነብዩ መሐመድን አስተምህሮት በመተግበርና ተምሳሌታዊነቱን በማስቀጠል ነው ብለዋል። ፀሐይ ዳምጠው ዝርዝር አላት።
1495ኛው የሞሊድ በዓል በታላቁ አንዋር መስጊድ የተከበረው በኮሮና ቫይረስ ወረርሽኝ ምክንያት ውስን ተሳታፊዎች በተገኙበት ነው። በሰነ ስርዓቱ ላይ መልእክት ያስተላለፉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የሰው ልጅ የደስታ ቀኑን በተለያየ መልኩ ያከብራል፣ እኛም ዛሬ የምናከብረው ነብዩ መሐመድ የተወለዱበትን የደስታ ቀን ነው ብለዋል።
የነቢያችን መልካም ተግባር የነቢያችን መልካም ስራ በአጭር ተወርቶ የሚዘለቅ አይደለም። በዓል ማለት እንደኔ አመለካከት ቀንን ማክበር አይደለም፣ አመት ማምረክ አይደለም። በዛን ቀን በዛ አመት ምን ተከስቷል? አንድ ሰው ደስታ ያገኘበትን ቀን በጾም ማክበር ይችላል፣ በሰደቃ ማክበር ይችላል፣ በዚህ ማክበር ይችላል። አሁንም ነቢያችን አለይሂ ሰላቱ ወሰላም የተወለዱበትን ቀን በመሰባሰብ በማብላት በማጠጣት ሲራቸውን በመቅራት በሶለዋት በዱዓ በዛ ልናከብር ይገባል ነው የምንለው።
እንዲሁም የሞሊድ በዓል የሚከበረው ፈጣሪ በዛን ጊዜ ለሰው ልጆች የዋለው ውለታ ለማወደስና ለማመስገን እንደሆነም ተናግሯል። ነብዩ መሐመድ አንድነትንና ሰላምን ያስተማሩ ለሰው ልጆችም እዝነታን ያመጡ ናቸው ያሉት ተቀዳሚ ሙፍቲ ሀጂ ዑመር የነብዩን ስራ መሪ አድርገን ለሀገራችን ሰላምና ለህዝባችንም አንድነት እንቁም ብሏል።
እሳቸውም ወለዳቸው በመላካቸው የሰው ልጅ ምን ተማኝቷል ዋናው ህዝባው ተማላቸው አገራው ተማላቸው አንድነትን ይዘውልን መጥተዋል። ነቢያችን ተመካ መዲና በሄዱ ጊዜ የተለያዩ ህዝቦች አግኝተዋል። አይሁዶችን አግኝተዋል፣ መጅሳዎችን አግኝተዋል፣ እንዲሁም በሊፈትረችና በሊለት የሚባሉ መሪዎች 120 ዓመት የተዋጉ ሰዎች አግኝተዋል። የተዋጉትን ሰዎች ውጊያቸውን ተዉ፣ ደም መፋሰስ ተዉ፣ በየን ተዉ ብለው አስጠልተውላቸው ፈካን ህዋን ተሀዲ እንዋደድ ወንድማማቾች ነዋል። ሌሎችን ሃይማኖታችሁን እንደያዛችን አንድነታችንን እናጠንክር፣ አገራችንን ሰላማችንን እንጠብቅ፣ አገራችንን ከጠላት እንጠብቅ ብለው ስምኝ ያለሁት መጀመሪያ ነቢያችን አለይሂ ሰላቱ ወሰላም የልንከተለው ልንዝላቸው ይገባል።
ኢትዮጵያውያን በዘር ከመከፋፈል ወጥተው አንድነታቸውን እንዲያጠናክሩ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ጥሪ አቅርቧል። በክብረ በዓሉ ላይ የተገኙት የአዲስ አበባ ምክትል ከንቲባ አዳነች አቤቤ ባስተላለፉት መልእክት የአዲስ አበባ ከተማ የሃይማኖት መቻቻል፣ የአብሮነትና የአንድነት ከተማ እንድትሆን ህዝበ ሙስሊሙ ላደረገው አስተዋጽኦ ምስጋና ይገባዋል ብሏል። ላለፉት ወራት ህዝበ ሙስሊሙ በኮሮና ቫይረስ ጉዳት ለደረሰባቸው ወገኖች በገንዘብና በተለያዩ መልኩ ባደረጉ ድጋፍ የብዙዎችን ህይወት መታደግ መቻሉን በመግለጽ ምስጋናቸውን አቅርበዋል። ነብዩ መሐመድ አንድነትን እንድናጠናክር መክረዋል። ሰላምን የሰበኩ ነብይ ናቸው። እኩልነት እንድረጋገጥ አድርጓል። ለዚህም ልንከተላቸው ይገባል ሲሉም ሀጂ ሙፍቲ አሳስበዋል። 1495ኛው የነብዩ መሐመድ የልደት በዓል በኮሮና ቫይረስ ወረርሽኝ ምክንያት በተወሰኑ ምእመናንና ጥሪ በተደረገላቸው እንግዶች ነው በአዲስ አበባ ታላቁ አንዋር መስጊድ ዛሬ ተከበረው። ለአሜሪካ ድምጽ ፀሐይ ዳምጦ ከአዲስ አበባ።
ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልልና ድሬዳዋ አስተዳደር የሚገኙ ልዩ ልዩ ፕሮጀክቶችን አስመርቀዋል። የመሰረት ድንጋይም አስቀምጠዋል። ከ6 ቢሊዮን ብር በላይ በሆነ ወጪ 388 ኪሎ ሜትር የሚሸፍንን ጎዴን ማዕከል ያደረጉ ልዩ ልዩ የመንገድ ፕሮጀክቶችን የመሰረት ድንጋይ ሲያስቀምጡ፣ በድሬዳዋ ደግሞ ዘመናዊ ቄራና የኢንዱስትሪ ፓርክ አስመርቀዋል። አዲስ ቸኮል ዝርዝራለሁ።
ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በሶማሌ ክልል የሸበሌ ዞን ዋና ከተማ የሆነችው ጎዴ ከተማ ከክልሉ ልዩ ልዩ አካባቢዎችና ከጎራባች ሀገራት ጭምር የሚያገናኙ 400 ኪሎ ሜትር ገደማ የሚረዝሙ መንገዶችን ለመገንባት የመሰረት ድንጋይ አስቀምጠዋል። ጠቅላይ ሚኒስትሩ በወቅቱ ባደረጉት ንግግር ለጦር ማዕከልነት ብቻ ተታወሰ የነበረችው ጎዴ ከተማ የልማት ማዕከል እንድትሆን ያደርጋል ብለዋል። ለመንገድ መሰረተ ልማቱ
ከጎዴ ቀላፎ የሚሄደው የ95 ኪሎ ሜትር መንገድ 1.5 ቢሊዮን ብር ገደማ የሚፈጅ ኢትዮጵያ ውስጥ የሚቀርስ ሳይሆን ከጎረቤት ሀገር ጋር የሚያገናኝ ወደ መሀል ሀገር የሚያገናኝ መሰረታዊ የሚባል የአስፋልት መንገድ ነው። ሁለተኛ ከጎዴ ወደ ሀርጌሳ የሚሄደው የ100 ኪሎ ሜትር መንገድ ወደ ሀርጌሌ ቢሄደው 1.9 ቢሊዮን ብር ገደማ የሚፈጅ ነው። ሶስተኛው የዋሌ ደናን 83 ኪሎ ሜትር 1.1 ቢሊዮን ብር የሚፈጅ ፕሮጀክት ነው። ከዚህ ውጭ ጅጅጋ አካባቢ የሚጀመርም የሚመረቅም ፕሮጀክት ይኖራል። ዛሬ ይህ መንገድ ስራ መጀመር ብቻ ሳይሆን በፍጥነት መጨረስ ከቻል እዚህ አካባቢ ለማመን የሚያስቸግር ትላልቅ ፖቴንሻል የኢትዮጵያን ብልጽግና ለማረጋገጥ የሚያስችሉ ትላልቅ አቅሞች ያሉበት አካባቢ ነው።
የሶማሌ ክልል በማድንም ሆነ በመስኖ ልማት ትላልቅ አቅሞች አለው ያለው ጠቅላይ ሚኒስትሩ ክልሉ ከጦርነት ወጥቶ ወደ ልማት መግባቱ ከክልሉ አልፎ ለሀገር አቀፍ ያለው ጠቀሜታ ከፍተኛ ነው ብለዋል። ለዚህም ባለፈው 2 አመታት ትኩረት ተሰጥቶ መስራቱን አስታውሰው ላብነትም በ2 አመት ውስጥ 80 የሁለተኛ ደረጃ ትምህርት ቤቶች መገንባታቸውን አንስተዋል። በወቅቱ ንግግር ያደረጉት የፌደራል መንገዶች ባለስልጣን ስራ አስኪያጅ አቶ ሀብታሙ ተገኝ የመንገድ መሰረተ ልማት በሶማሌ ክልል ያለውን አስፈላጊነት ቀድሞ ከነበራቸው ተሞክሮ አንጻር እንዲያስታውሰውታል።
ኦዴን የልማት ማዕከል ዋንኛ የሶማሌ ክልል ብዙ ኢኮኖሚ እንቅስቃሴ ያለባት የልማት ሀብ ያደርጋታል። እነዚህ ፕሮጀክቶች በግንባታው 5000 አካባቢ ለሚሆኑ ሰራተኞች የሥራ ዕድል ይፈጥራሉ። በርካታ የአካባቢውን ኢኮኖሚ እንቅስቃሴ ያሳልጣሉ። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ከ10 አመት በፊት ከጅጅጋ በደሃቡር ቀብሪ ዳር ባለ መንገድ ላይ የሥራ ኃላፊዬ ተሳትፎ ነበር። በወቅቱ ከጅጅጋ ጎዴ ለመድረስ 2 ሳምንት አካባቢ የሚፈጅ ጊዜ ይፈልግ ነበር። ወንዞች ከመሉ ደግሞ 1 ወር ድረስ ይፈልግ ነበር። አሁን ከጅጅጋ ጎዴ ለመድረስ በአንድ ቀን ይደረሳል። አስፈላጊ ከሆነም በሌሊትም ጭምር ደርሶ መመለስ ይቻላል።
የመሰረት ድጋይ ከተቀመጠላቸው መንገዶች ባሻገር በክልሉ የጅጅጋ ገላልሸ መንገድም በዛሬው ዕለት ተመርቋል። የሶማሌ ክልል በአገሪቱ ሁለተኛው ሰፊ ክልል ሲሆን በመሰረተ ልማት ወደኋላ ቀረ እንደሆነ የክልሉ ነዋሪዎች ይናገራሉ። ክልሉ ለዘመናት በጦርነት መቆየቱ ለዚህ አስተዋጽኦ እንዳበረከተ ይነገራል። በሶማሌ ክልል 4 ልዩ ልዩ ዞኖች በመዘዋወር የመንገድ የመሰረት ድጋይ በማስቀመጥና በመመረቅ የቆዩት ጠቅላይ ሚኒስትሩ ከሰዓት በኋላ ደግሞ በድሬዳዋ ከተማ በመገኘት በከተማው የተገነባውን ዘመናዊ ቄራና የኢንዱስትሪ ፓርክ መርቀዋል። ጠቅላይ ሚኒስትሩ የኢንዱስትሪ ፓርኩ ሲመረቁ ባደረጉት ንግግር የድሬዳዋ ኢንዱስትሪ ፓርክ እስከዛሬ ካዩዋቸው መሰል ፓርኮች ሁሉ በተሻለ በትክክለኛ ቦታ ላይ የተገነባ ነው ሲሉ አሞካሽተውታል። ለዚህም ከተማዋ ለወደብና ለጥሬ ዕቃዎች ያላት ቅርበት እንዲሁም ያላትን ስራ የሚፈልግ በርካታ የሰው ኃይል በመክንያትነት ተጠቅሰዋል። ዛሬ መረቁት የኢንዱስትሪ ፓርክ ድሬዳዋ ላይ ከ3 አመት በፊት የነበራቸው መጥፎ ተዝታ ያደሱበት መሆኑንም ጠቅላይ ሚኒስትሩ ተጠቅሰዋል።
የኢንዱስትሪ ፓርክ በዚህ መልኩ ተጠናቆ መመረቁ በተለይም ከሁለት ዓመት ተኩል በፊት የዛሬ 3 ዓመት ገደማ ድሬዳዋ ስመጣ ብዙ እናቶች ተርበው ብዙ ሕፃናት ተጠምተው ወድቀው አልቅሼ የሄድኩበት ቦታ ላይ እንደዚህ አይነት እጅግ የሚያምር ተስፋ የሚሰጥ የልማት ስራ ለማየት በመታደሌ የተሰማኝን ጥልቅ ደስታ እየገለጽኩ እንኳን ደስ ያላችሁ፣ እንኳን ደስ ያለማችሁ።
የድሬዳዋ ኢንዱስትሪ ፓርክ ዋና ስራ አስኪያጅ አቶ ካሚል ኢብራሂም ፓርኩ አሁን ባለው አቅም ለ10000 ነዋሪዎች የስራ ዕድል እንደሚፈጥርና በአሁኑ ሰዓትም በከፊል ኢንዱስትሪዎች ማስተናገድ መጀመሩን ተናግረዋል።
ስራ ላይ ያሉ ከ15 ሼድ ከገነባነው 15 ሼዶች መሃል 4ቱ ሼዶች ላይ ስራ ጀምሯል። ባለሀብቶቹ 3ቱ የውጪ ባለሀብት፣ አንዱ ትውልድ ኢትዮጵያዊ ወጭ ሀገር የመጣ ባለሀብቶች ጀምሯል። እነዚህ የተለያዩ ዘርፎች ላይ ነው የተሳተፉት። ያው ድሬዳዋ ኢንዱስትሪ ፓርክ እንደሚታወቀው ስፔሻላይዜሽኑ ወይስ ደግሞ እሱ ስፔሻላይዝ ያደረገበት አንደኛው አሴምብሊንግ ነው። ካር አሴምብሊንግ፣ ኤሌክትሮኒክስ አሴምብሊንግ እና የተለያዩ ነገሮች ላይ ነው እንትን የሚለው። ሁለተኛ ደግሞ ኬሚካልስ፣ የተለያዩ ኬሚካል ለፋብሪካ የሚሆኑ ግብዓቶች ለሌሎች ኢትዮጵያ ውስጥ ከተገነቡት 12ቱ ፓርኮች የኬሚካል ግብዓትን ያቀርባል። ሁለተኛ ደግሞ ፓርኮቻችን ውስጥ የተገነቡ ደግሞ ዜሮ ሊኩድ ዲስቻርጅ ወይስ ደግሞ የፍሳሽ ማጓደጃ ማስወገጃ ማጣሪያ ኬሚካል አቀርባል ማለት ነው። እዚህ ውስጥ ያለው ሌላው ያው ትውልድ ኢትዮጵያው ደግሞ በፊት ከውጭ ሀገር ሲመጣ የነበረው ብቸኛ የሲሚንቶ ከረጢት ስታንዳርዱን የጠበቀ የሲሚንቶ ከረጢት ያቀርባል። ስለዚህ በአጠቃላይ ሌላ አልባሳት ናቸው። ስለዚህ አጠቃላይ ይሄንን ይመስላሉ። እስከ 15ቱ ኦሬዲ 4ቱ ብቻ ነው የተያዙት፣ 11ዱ አልተያዙም።
በመረቃ ስነ ስርዓቶቹ ላይ ከጠቅላይ ሚኒስትሩ ባሻገር ምክትል ጠቅላይ ሚኒስትር ደመቀ መኮንን፣ የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ፣ የሶማሌ ክልል ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሐመድ፣ የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ በናልፍ አንዷለምና ሌሎችም የፌዴራልና ክልል አመራሮች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የዓለም የጤና ድርጅት የኮሮና ቫይረስን ለመከላከል ሰዎች ፈቃደኛ ሆነው ቫይረሱን እንዳይሰራጭ ቢተባበሩና የራሳቸውን እርምጃ ቢወስዱ ኖሮ በአገር አቀፍ ደረጃ የሚደረገውን የማህበራዊ እንቅስቃሴዎች ገደብ፣ የስራና የንግድ ተቋማት መዘጋትን ማስወገድ ይቻል ነበር ብሏል። በሌላ በኩል ደግሞ ሁሉንም ነገር እንደገና ለመዘጋጋት የተወሰነውን ውሳኔ በጣሊያን ከፍተኛ ቁጣ የቀሰቀሰ ሲሆን በስፔን ደግሞ በጉዳዩ ላይ መከፋፈል መፈጠሩ ተነግሯል። የቪኦኤ ዘጋቢ ማርያማ ዲያሎ የላከችውን ዘገባ ደረጀ ደስታ እንደሚከተለው ያቀርባል።
የዓለም ጤና ድርጅት መንግስት ብቻ ሳይሆን ሰዎችና የንግድ ተቋማትም የኮሮና ቫይረስን ስርጭት ለመክታት ኃላፊነት አለባቸው ይላል። የድርጅቱ የኮቪድ-19 ቴክኒክ ጉዳዮች የሚመሩት ማሪያ ቫን ከርካውስ እንዲህ ይላሉ።
We can avoid national lockdowns. We can avoid
በብሔራዊ ደረጃ ሁሉንም ነገር መዘጋጋቱን እናስወግደው እንችላለን። ሁሉም ሰው የበኩሉን ድርሻ ቢወጣ በጅምላ የሚደረገውን የንቅስቃሴ እገዳ ማስቀረት ይቻላል። በየለቱ የህዝብ ክምችት ያለበትን ቦታ ለማስወገድ በየቀኑ የምናስተላልፈው ውሳኔ የተወሰኑ ጊዜያት በአንዳንድ ቦታዎች የተለየ ገደብና አቀማመጥ እንዲኖራቸው ስናደርግ ወይም አንዳንድ አስፈላጊዎቻችን የሆኑትን ስብሰባዎችም ሆነ በዓላት ስናስተላልፍ እነዚያ እንግዲህ የምንከፍላቸው ዋጋዎች ናቸው ማለት ነው።
የዓለም ጤና ድርጅት እንደሚለው ባለፈው ሳምንት ውስጥ ብቻ የወጣው የኮቪድ-19 ስርጭት መረጃ እንደሚያሳየው 46 ከመቶ የሚሆነው የታየው በአውሮፓ ነው። የዓለም አቀፉ የጤና ድርጅት የአስተኳይ ጉዳዮች ዳይሬክተር ዶክተር ማይክል ራያን እንዲህ ይላሉ።
በአሁኑ ሰዓት አውሮፓ ወረርሽኙ በከፍተኛ ደረጃ እየተስፋፋ ያለበት አካባቢ መሆኑ ምንም ጥያቄ የለውም። ብዙ ዝውውርና በነጻነት መንቀሳቀስ ይታያል። ስለዚህ በሽታውን መከላከል በሚጠይቀው መስፈርትና ደንብ መሰረት ወረርሽኙ ያለበትን ሁኔታ በመገንዘብ እንቅስቃሴዎችን መገደብና ሰው ሁሉ በየቤቱ ታቅቦ እንዲቀመጥ ትዛዝ መስጠት ያስፈልግ ይሆናል።
አንዳንዶቹ ግን ተመልሶ ወደ መዘጋጋት መግባቱን አልወደዱትም። ለምሳሌ ከምሽቱ 5 ሰዓት ጀምሮ እስከ ንጋቱ 11 ሰዓት ድረስ ተግባራዊ በሚደረገው የሰዓት እላፊ ገደቡ ላይ የስፔን ነዋሪዎች ተከፋፍለዋል። የአስተዳደር ሰራተኛ የሆኑት ሲሲሊያ ስለ ሰዓት እላፊው እንዲህ ይላሉ።
እርምጃዎቹ በጣም አስፈላጊ ነበሩ። በጣም የከፋ ነገር ስለተደረገ አንድ ነገር መደረግ ነበረበት።
በስፔን ተማሪ የሆነችው አሌክሲያ ደግሞ የተለየ አስተያየት አላት።
Maybe curfew is a measure that for many is radical.
ምናልባት የሰዓት እላፊ ገደቡ ለብዙዎች እጅግ የከረረ ሊሆን ይችላል። የኢኮኖሚውንም ቀውስ ያባብሰውና ሰዎች የበለጠ ኃላፊነት እንዲሰማቸው ሳይሆን ህገወጥ የሆኑ ተግባራትን እንዲያደርጉ ሊገፋፋቸው ይችላል።
ስፔን በከፍተኛ ደረጃ ከተጎዱ የአውሮፓ አገሮች አንዷ ስትሆን ከአንድ ሚሊዮን በላይ ሰዎች በቫይረሱ ተጎድተዋል። ቁጥሩ አሁንም እየጨመረ ነው። በአገሪቱ ከፍተኛ የቫይረስ ኤክስፐርትና የአስቸኳይ ጤና አስተባባሪው ፈርናንዶ ሲሞን እንዲህ ይላሉ።
እውነታው ቫይረሱ በጣም በቶሎ ነው የሚስፋፋው። ወደ ላይ ብቻ ነው እየጨመረ የሚሄደው። ሁሉንም ነገር በአግባቡ አድርገን የስርጭቱንም ሁኔታ በትክክል አውቀን ካልተቆጣጠርነው በሚቀጥሉት ሳምንታት ውስጥ በከፍተኛ ሁኔታ ሊጨምር ይችላል።
በጣሊያንም በድጋሚ የተላለፈውን የኮሮና ቫይረስ የንቅስቃሴ ገደብን ጨምሮ የቡና ቤቶች፣ ሻይ ቤቶችና ምግብ ቤቶች ከምሽቱ 12 ሰዓት እንዲዘጉ የተላለፈውን ውሳኔ በመቃወም ተቆጥተው አደባባይ የወጡ ሰልፈኞችን ለመበተን ፖሊስ አስለቃሽ ጋዝ ተጠቅሟል። ጣሊያን ወረርሽኙ ከተከሰተበት ጊዜ ጀምሮ እስካሁን ከግማሽ ሚሊዮን በላይ የኮቪድ-19 ተጠቂዎችን ማስመዝገቧ ተዘግቧል።
የምትከታተሉት ከአሜሪካ ድምጽ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን መሰናዶ ነው። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.vnews.com ላይ እንገኛለን። በፌስቡክ @amharic፣ በትዊተርም እንዲሁ #vamharic ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voa.horn.mobile ላይ ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። በዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደር ወቅት ያለው የአራት አመታት የአፍሪካና የዩናይትድ ስቴትስ ግንኙነት በኑሯችን ላይ የተሻለ ለውጥ አላመጣም ሲሉ የደቡብ አፍሪካ ነዋሪዎች ተናግረዋል። የአሜሪካ ድምጽ ዘጋቢ አኒታ ፓውል የአፍሪካ የኢኮኖሚ ማዕከል የሆነችው ጆሃንስበርግ ነዋሪዎችንና ተንታኞችን አነጋግራ ስለ አሜሪካ ምርጫ ያላቸውን አመለካከት ያካተተ ዘገባ ከጆሃንስበርግ ልካለች። አዳነች ፍሳህዬ ታቀርባለች።
የደቡብ አፍሪካ ነዋሪዎች የአሜሪካን ምርጫ በጥሞና እየተከታተሉ መሆናቸው ታውቋል። የአሜሪካ ድምጽ ሬዲዮ ካለፉት 4 ዓመታት ወዲህ በመቶዎች የሚቆጠሩ በተለያየ ዘርፍና ቦታ ያሉ ደቡብ አፍሪካውያንን ስለ አሜሪካ ፖለቲካ ያላቸውን አመለካከት እንዲገልጹ አነጋግሮ ፕሬዚደንት ትራምፕን የሚደግፉት ጥቂቶች መሆናቸውን ለመረዳት ችሏል። አብዛኞቹ ፕሬዚደንቱን የማይደግፉት የአፍሪካ ሀገሮችን የሚያንቋሽሽ አነጋገር ሰንዝረዋል የሚለውን በማስታወስ ነው። ካቲያና ሜን የተባሉ በንግድ ስራ የተሰማሩ ሰው የቀድሞ ምክትል ፕሬዚደንት ጆ ባይደንን ይደግፋሉ። ስለ ወቅቱ ፕሬዚደንት ትራምፕ ያላቸውን አመለካከት ይገልጻሉ።
He wants to make America great again, but America needs
አሜሪካን እንደገና ታላቅ የማድረግ ፍላጎት እንዳላቸው ይናገራሉ። ነገር ግን አሜሪካ ታላቅ እንድትሆን ከተፈለገ የተቀረው ዓለም ያስፈልጋታል። ለአፍሪካ አገሮች የሚሰጠው እርዳታ መቀነስ አለበት ማለታቸው ራሱ እንግዲህ የግላቸው አመለካከት ነው።
ኢቱመለንግ ሞፎኪንግ የተባሉ የቴክኒክ እገዛ ሰራተኛ ደግሞ
Personally I'm so all for Barack Obama, Donald Trump.
በግሌ አሁንም ቢሆን ባራክ ኦባማን ነው የምደግፈው። ዶናልድ ትራምፕን ግን አልደግፈም።
አሁን በጋዜጠኝነት ስራ የተሰማሩት የቀድሞ ዲፕሎማት ብሩክስ ስፔክተር እንደ አውሮፓ አቆጣጠር ከ1970ዎቹ ዓመታት አንስተው በደቡብ አፍሪካ የሚኖሩ ናቸው። ደቡብ አፍሪካውያን ስለ ዩናይትድ ስቴትስ ያላቸውን የመማረክ ስሜት እረዳለሁ ይላሉ።
It's a kind of mirror image of their own society with a lot of the same
የራሳቸውን ማህበረሰብ የሚያንጸባርቅ ነው። በተመሳሳይ የሚያበሳጩና የሚያቆስሉ ነገሮች አሉበት። ነገር ግን በሌላ መልክ ነው የሚገለጹት።
ከፖሊሲ አንጻር በጣም ጠቃሚ የሚባለው The African Growth and Opportunities የአፍሪካ እድገትና እድል ከፋች የተባለው እንደ አውሮፓ አቆጣጠር በ2025 ዓመተ ምህረት ወይም አምስት ዓመታት በኋላ የሚያበቃው ፕሮግራም እንደሆነ ስፔክተር ተቁሟል። ይህ ውል ደቡብ አፍሪካ ከሁለት ዓመታት በፊት 8.55 ቢሊዮን ዶላር የሚያወጣ ሸቀጣሸቀጥ ከግብር ነፃ ወደ ዩናይትድ ስቴትስ እንድትልክ ማስቻሉን ስፔክተር ገልጸዋል። እዝራ ከኡኑ የተባሉ ፎቶግራፍ አንሺም የሚልካላቸው
ዶናልድ ትራምፕ and his policy in Africa, I actually don't know what his policy in Africa is.
ዶናልድ ትራምፕና በአፍሪካ ላይ ያላቸው ፖሊሲ በመሰረቱ አፍሪካን አስመልክቶ ፖሊሲ ይኖራቸው እንደሆነ አላውቅም። እነቱን ለመናገር በአሜሪካ ስለሚሆነው ነገር ደንታ የለኝም።
ዩናይትድ ስቴትስ ውስጥ በሚካሄደው የምርጫ ዘመቻ ብዙም ስለ አፍሪካ ጉዳይ ሲነሳ አልተሰማም። ነገር ግን ትራምፕ አልፎ አልፎ ስለ አህጉሪቱ በትዊተር ገጻቸው የሚጽፉት ነገር ቢኖር ደቡብ አፍሪካ ውስጥ የነጭ ገበሬዎች መገደል የሚያሳስባቸው መሆኑን ነው። በቅርቡ ደግሞ የአፍሪካ መሪዎች ነቀፌታ ስላስከተለው የታላቁ ህዳሴ ግድብ ጉዳይ ነው። ባይደንም ቢሆኑ ስለ አፍሪካ ብዙም ያነሱት ነገር የለም። ነገር ግን በኦባማ አስተዳደር ወቅት የነበሩ የፖሊሲ ጠቢባን በባይደን የምርጫ ዘመቻ ቡድን ውስጥ መኖራቸው ራሱ ቁጥር ውስጥ ይገባል። በኦባማ አስተዳደር ወቅት የነበረውን የአፍሪካ ፖሊሲን ሊመልሱ ይችላሉ የሚል ምልክት አለውና።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። horn@vnews.com የኢሜል አድራሻችንንም ተጠቅሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ትዝታ በላቸው፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁነን። አብራችሁን ሆኑ።
የዓለም አይኖችና ጆሮዎች አሜሪካ ላይ ናቸው። እርሶም ዘገባዎቹን በቀጥታ ከምንጩ ያዳምጡ። የፊታችን ረቡዕ ጥቅምት 25 አዲስ አበባ ላይ ከጠዋቱ 1 ሰዓት በቀጥታ ስርጭት የዩናይትድ ስቴትስን ፕሬዚደንታዊ ምርጫ የፍጻሜ ሰዓታት የመጨረሻ ዘገባዎች ይዘንላችሁ እንቀርባለን። ዜና፣ ትንታኔዎች፣ የሁሉም ወገኖች አስተያየቶች ይስተናገዳሉ። ስርጭታችን በአሃዱ ራዲዮ በቀጥታ ይተላለፋል። አሜሪካ ድምጿን ትሰጣለች። የረቡዕ ማለዳ ቀጠሮ ከቪኦኤ ጋር ይሁን።
ወደ ተከታዩ ዘገባ እንለፍ። ባለፈው ሰኔ ጀምሮ ሲያካሂድ የቆየውን የዳሰሳ ጥናት የፊታችን ግንቦት እንደሚያጠናቀቅና ምክረ ሐሳብም እንደሚያቀርብ ያስተዳደር ወሰንና የማንነት ጉዳዮች ኮሚሽን አስታወቀ። ለፌዴሬሽን ምክር ቤት የሚቀርበውም አቻችሎ የማስታረቅ ሚና ያለው መፍትሄ ሳይሆን በጥናት ላይ የተመሰረተ ምክረ ሐሳብ እንደሆነ የኮሚሽኑ ጽህፈት ቤት ዳይሬክተር አቶ አወል ሁሴን ጥቆማ ሰጥተዋል። ካስተዳደር ወሰንና ከማንነት ጋር በተያያዘ ለሚፈጠሩ ግጭቶች የመጨረሻ አልባት ለመስጠት እንዲያስችል በየካቲት 2011 በአዋጅ የተቋቋመው የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን ዋና ዳይሬክተር የሆኑት አቶ አወል ሁሴንን ያነጋገራቸው እስክንድር ፍሬው ነው።
በየካቲት 2011 የተቋቋመው በዚያው አመት ግንቦትም ወደ ስራ የገባው የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን ነው ጥናትና ምርምር ማካሄድ መጀመሩን ያስታወቀው። ከአስተዳደር ወሰን ከማንነትና ራስን በራስ ከማስተዳደር ጋር በተያያዘ ለሚነሱ ግጭቶች ዘላቂ የሆነ የመፍትሄ ሐሳብ ማቅረብ ይጠበቅበታል ኮሚሽኑ። የሚያስፈልጉ ዝግጅቶች ተጠናቀው ወደ ጥናትና ምርምር የተገባው በሰኔ 2012 መሆኑን የኮሚሽኑ ጽፈት ቤት ዋና ዳይሬክተር አቶ አወል ሁሴን ለአሜሪካ ድምጽ አስረድተዋል። የጥናቱን ይዘትም አብራርተዋል።
ያው የአስተዳደር ወሰን የማንነትና ራስን በራስ የማስተዳደር ጉዳዮች ወይም ችግሮች በጣም ለረጅም ጊዜ ያሉ ችግሮች ናቸው። እንግዲህ ችግሮቹ በጣም በአገር አቀፍ ደረጃ ያሉ በተለያዩ አካባቢዎች ያሉ ናቸው። ስለዚህ እኛ አሁን መጀመሪያ እያጠናን ያለነው ጥናት አገር አቀፍ የዳሰሳ ጥናት ነው። የችግሮችን ወሰን የችግሮችን ውስብስብነት፣ የችግሮችን አንገብጋቢነት፣ የችግሮችን ስፋት፣ ጥልቀትና መሰል ነገሮችን ጠቅላላ በአገር ደረጃ ከአስተዳደር ወሰን ከማንነትና ራስን በራስ ከማስተዳደር ጋር የተያዙ ችግሮች ምንድን ናቸው? ያለን የህግ ማዕቀፍና የፖሊሲ ማዕቀፍ ምን ይመስላል? የተቋማዊ አደረጃጀታችን ምን ይመስላል? ለችግሮቹ ሪሊ የህዝብ ጥያቄዎች ናቸው ወይ? አንዳንዶቹን በሚዲያ እንደምንሰማው የተለያየ አጀንዳ ስለሆኑ ብቻ ሪሊ የህዝብ ጥያቄም ላይሆኑ ይችላሉ እና ያ በጥናት መረጋገጥ አለበት። ስለዚህ እስካሁን ምናልባት በአገር አቀፍ ደረጃ ተጠንቶ የአገራችንን የአስተዳደር ወሰን የማንነትና ራስን በራስ የማስተዳደር ችግሮች እነዚህ ናቸው ተብሎ የተቀመጠ ተብል ላይ የለም። ያው እኛ ከሚዲያ ከምንሰማው አመልካቾች ከሚያመጡት ባሻገር ያለውን ነገር በአገር ደረጃ ያለውን ነገር በጥናት እናረጋግጥ መጀመሪያ። ለችግሮቹ ለገለ ችግር እንደዚህ አይነት መፍትሄ ከማለታችን በፊት ችግሮቹ ሪሊ ምንድን ናቸው? የት ነው ያሉት? ውስብስብነታቸው ምንድን ነው? የህዝብ ጥያቄዎች ናቸው ወይ? አንገብጋቢነታቸው ምን ያህል ነው? ያለን ከአስተዳደር ወሰን ከማንነት ራስን በራስ ከማስተዳደር ጋር ተያይዞ ያለው የፖሊሲ ማዕቀፋችን ምን ይመስላል? የተቋማዊ አደረጃጀታችን ምን ይመስላል? የሌሎች ሀገሮች ተሞክሮ ከዚህ አንጻር ምን ይመስላል? ከኛ ጋር ተቀራራቢ ልምድ ካላቸው አገራት አንጻር የኛ መዋቅር ምን ይመስላል የሚሉና አጠቃላይ የሀገሪቱን ገጽታ የሚያሳየን ጥናት ነው እያጠናን ያለው ማለት ነው። ይሄንን መጀመሪያ ለምን ማጥናት አስፈለገን? ምናልባት ለእያንዳንዱ ችግር ስፔሲፊክ መፍትሄ ከመስጠታችን በፊት የችግሮቹን ጥልቀት ስፋት አውቀ ነው ከዛ በኋላ ቴብል ካደረግን በኋላ እንደ ችግሮቹ ስፋትና ውስብስብነት ደግሞ ቀጣይ ጥናቶችን እናደርጋለን። ሁለቴ ሶስቴ እንደ አስፈለገኝነቱና እንደ ችግሮቹ ስፋትና ጥልቀት ሁለቴ ሶስቴ አራቴ ጥናትን ማድረግ ሊያስፈልገን ይችል ይሆናል። ስለዚህ ይሄ የመጀመሪያ ሀገራዊ የዳሰሳ ጥናት ነው ማለት ነው። በችግሩ ዙሪያ
ሀገራዊ የዳሰሳ ጥናት ተደረገ። ቀጣዩ ስቴፕ ምንድነው? ከዛ ስንት ደረጃዎች አሉት? ማለት ስንት ስቴፖች አሉ? አሁን ሀገራዊ የዳሰሳ ጥናት ነው፣ ቀጥሎ ምን አይነት ጥናት ይካሄዳል? ምክር ሐሳባችሁስ መቼ ነው የምታቀርቡት ለፌዴሬሽን ምክር ቤት?
ጥሩ እንግዲህ ጥናቱ ይሄ መጀመሪያ ነው ብለናል። የዚህ ጥናት ውጤት ምንድነው? በአገር ደረጃ ያሉትን ችግሮች ውስብስብነት፣ ጥልቀት፣ ስፋት እንዲያሳየን ነው የምንፈልገው። ከዚህ ተነስተን እንደ ችግሮች ውስብስብነት በአንድ ጥናት ምናልባት አሁን ብያጠናን ባለነውም ጥናት እንደ ሪኮመንዴሽን የምናወጣው ምክር ሐሳብ ሊኖረን ይችላል። ቀጥሎ ደግሞ አንዴ በሆነ ስፔሲፊክ ኤሪያ ከጥናቱ ውጤት በሚመጣው ውጤት መሰረት ተመስርተን ደግሞ ኤክስ ማለት የኤክስ ፕሮብለምን ዋይ ፕሮብለምን እንደገና ማጥናት አለብን ብለን እንነሳ እንችላለን። ያ ጥናት ሁለቴም ሶስቴም አንዴም ሊሆን ይችላል። እንደ ችግር ማለት ቀጣይ ምን አይነት ስቴፕ እንሂድ የሚለውን የሚያረጋግጥልን ያ ጥናቱ ውጤት ነው ኢንፎርም የሚያደርገን ማለት ነው። አሁን እያጠና ነው ያለነው ጥናት ውጤት ነው ኢንፎርም የሚያደርገን።
በክልሎች መካከል የአስተዳደር ወሰንና የማንነት ጥያቄ ያለባቸው ዞኖች፣ ወረዳዎችና ቀበሌዎች በጥናቱ እንደሚካተቱም አቶ አወል አመልክተዋል። እየተካሄደ ያለውም አዲስ አበባ ዩኒቨርሲቲን ጨምሮ ከ28 ዩኒቨርሲቲዎች የተውጣጡ ከ70 በላይ ተመራማሪዎች የሚሳተፉበት የጥናት ስራ መሆኑን ጠቁመዋል። የሚጠበቀውም ሳይንሳዊ መፍትሄ መሆኑን ነው ዳይሬክተሩ ያብራሩት።
ይሄ ተቋም ሲቋቋም እንግዲህ ምናልባት አንተም ተው አንቺም ተይ ብለን ምክር ሐሳብ እንድናቀርብ ተብሎ አይደለም የተቋቋመው። ጥናትና ምርምርን ሳይንሳዊ ዘዴን ተከትለን ሰርተን ምክር ሐሳብ እንድናመጣ ነው የሚጠበቀው። በዛ አግባብ ጥናቶችን መሰረት ያላደረገ ምክር ሐሳብ መስጠት ስለሌለብን ቀጣይ ምን መስራት አለብን፣ ለየትኛው ችግር ምን አይነት መፍትሄ መስጠት አለብን የሚለው ከጥናት መውጣት አለበት። በዛ አግባብ ነው እንትናት እናጠናው ስለዚህ ጥናቱ ሲመጣ ቀጣይ ምን አይነት እርምጃዎችን መውሰድ አለብን የሚለውን ያመለክተናል ብለን እንጠብቃለን።
የመጀመሪያው ምክር ሐሳብ መቼ ይቀርባል? ለፌዴሬሽን ምክር ቤት ለምሳሌ የመጀመሪያው ምክር ሐሳብ
እንግዲህ እንዳልኩን አሁን በጥናቱ ላይ ምን አይነት ችግር ተለየ? የተለየው ችግር የፖሊሲ ማዕቀፍ ችግር ነው? የተቋም አደረጃጀት ነው? የምንድን ነው የሚለው ከጥናቱ መውጣት አለበት። ስለዚህ የጥናቱ ውጤት በአንድ ምክር ሐሳብ መስጠት የሚያስችልን ችግር ሊፈታ የሚችል ምክር ሐሳብ መስጠት የሚያስችል ፋይንዲንግ ካለው በዛ አግባብ ልንሰጥ እንችላለን። ሁለቴ ሶስቴ መስራት ካለብን ልንሰራ እንችላለን። ሊደገም ይችላል። ስለዚህ በጥናት መመስረት አለበት ማለት ነው ሁሉ ነገር። ስለዚህ ዛሬ ግንቦት ላይ ሲጠናቀቅ ሰኔ ላይ ምክር ሐሳብ ሰጣለሁ ብዬ ልናገራችሁ። ምክንያቱም የጥናት ውጤት ምን እንደሚል እርግጠኛ ስላልሆንኩኝ ያ መውጣት ይኖርበታል ማለት ነው። ከዛ በኋላ እንደ ሁኔታው እንደ ጥናቱ ግኝት የሚሰጠው መፍትሄ ወይም ምክር ሐሳብ ጊዜ ይወሰናል ማለት ነው። እንዳልኩ አሁን አገር አቀፍ ፕሮጀክት ነው ላውንች አድርገን እየሰራን ያለ ነው። እንግዲህ አገር አቀፍ ሲባል ከጫፍ እስከ ጫፍ ላይክ ሁሉንም ክልሎች፣ ሁሉንም የብሔረሰብ ዞኖች፣ ሁሉንም ልዩ ወረዳዎች ያሉ በሁለት ክልሎች መካከል ያሉ አዋሳኝ አካባቢዎችን ሁሉ በጥናቱ እንዲካተቱ አድርገን ነው የምናጠናው። ከጥናቱ ፋይንዲንግ በኋላ ምናልባት ስፔሲፊክ የአንድ አካባቢ ቦታ ብቻ ልናጠና እንችላለን። የዛኔ ምናልባት አንድ አመት ላይ ወስድም ይችላል። በአጫጭር ጥናቶች አንድ ሁለት ሶስት ጎን ለጎን ሊሰሩ የሚችሉበት አጋጣሚ ይፈጠራል። ስለዚህ በተባለው ምናልባት ባለን የጊዜ ሊሚት በርካታ ምክር ሐሳቦች እንደምናቀርብ አቀደን ነው እየተንቀሳቀስን ያለ ነው ማለት ነው።
እንግዲህ አፋወል ሶም እንደሚያውቁት የአስተዳደር ወሰን የማንነት ጉዳይ ኢትዮጵያ ውስጥ ለተለያዩ ግጭቶች መንስኤ ሲሆን ቆይቷል። አሁን እንኳን ሰሞኑን እንኳን በአፋር ኢሳ ወረዳዎችና በሶማሌ ክልል መካከል ባሉ አካባቢዎች በተፈጠረ ግጭት ሰዎች መሞታቸውን ሰምተናል። ሌሎች አካባቢዎች እንደዚህ አይነት ጥያቄዎች አሉ ያሉባቸው አካባቢዎች አሉና ስፔሲፊካሊ እነዚህ አካባቢዎች እንደዚህ አይነት ጥያቄ አለባቸው። ውሳኔው ምንም ይሁን ጥናቱ ምንም ያሳይ ብቻ ግን ቦታዎቹን አሁን የመለየት ነገር አለበት። ይሄ ጥናት አሁን ዳሳሳ ሲባል በአፋርና በሶማሌ ክልል መካከል፣ በኦሮሚያና በሶማሌ ክልል መካከል፣ በትግራይና በአማራ ያላችሁ ቦታዎቹን የመለየት ስራንም ያካትታል ይሄ ዳሳሳ ጥናት
ሁሉ ነው። አሁን በሚዲያም እናቃቸው በሌላም ከዚህ በፊት በተጠኑ ጥናቶችም እናቃቸውን ማናቃቸውንም ሁሉንም ጥናቶችን ያካትታል። የዛ ጥናት ይዘቱ ምንድነው? ሰፋ ማለት ቦታዎችን ከመለየት ባሻገር የሰፋ ጥናት ነው ያለው። የሰፋ ይዘት ኖሮት ነው እየተሰራ ያለው ማለት ነው። እንዳልኩ የችግሮቹ ውስብስብነት ምንድነው? የችግሮቹ ከመነሻ ጀምሮ ያለው ነገር ምንድነው የሚለውን ጠቅላላ ስለ ችግሮቹ ሙሉ መረጃ ይዘን የምንመጣበት ጥናት ነው የሚሆነው ማለት ነው። ስለዚህ
እንደዛ ነው የተሰራ ያለው
በዛ ልክ ነው። ስለዚህ አሁን የምናቃቸው የሱ በሶማሌና በአፋር ማዕከል ያሉ ብቻ በትግራይና በአማራ ማዕከል ያሉ ችግሮቹ ብቻ ሳይሆን በአገር አቀፍ ደረጃ በሰሜንም በደቡብ በምዕራብ በምስራቅም የምናቃቸው በሚዲያ የምናቃቸው በሌላ ሁኔታ የምናቃቸውና ማናቃቸውንም ችግሮች ሁሉ አሳሳድጎ በአገራችን ያለው ችግር ይሄ ነው ብሎ እስከነ ዝርዝሩ እንዲሰጠን ነው የምንጠብቀው ማለት ነው።
ከዚህ ላይ እናንተ ናችሁ ችግሮቹ የት እንዳሉ መትለዩት ወይስ ማመልከቻዎችን ነው መነሻ የምታረጉት? እርግጠኛ ነኝ ይሄ ኮሚሽን ሲቋቋም ብዙ ማመልከቻዎች እንደመጡለት ይገመታል። ከሁሉም አካባቢዎች እናንተ ራሳችሁ ናችሁ የት ጥያቄ አለ ብላችሁ እየሄዳችሁ ያላችሁት ወይስ የሚመጡላችሁ ማመልከቻዎች እኛ የማንነት ጥያቄ አለን የአስተዳደር ወሰን ጥያቄ አለን ብለው ጥያቄ የሚመጡ ማመልከቻዎችን ነው መነሻ የምታረጉት? ጥናት ስታረጉ ይሄ ዳሰሳ ጥናት መነሻ ያደረገው ማለት
አይደለም? እንግዲህ ሁሉንም ነው ምና ማለት እኛ አሁን ቀደም ሳነሳለ እንደነበረው ችግሮቹ የታወቁም ያልታወቁም በሚዲያ መናቃቸው ማናቃቸውንም ሁሉንም መዳሰስ ካለበት ከአመልካቾች ብቻ አይደለም ማለት ነው። አመልካቾቹ መነሻ ይሆናል፣ መነሻ ተጨማሪ ግብአት ይሆናል። ነገር ግን በጥናት ዘዴ በጥናት ዘዴያችን መሰረት ሁሉንም ችግሮች አሉ የሚባሉ ችግሮች ሁሉ መውጣት አለባቸው። ስለዚህ የዛሬዎቹን ጥያቄዎች ተቀብለን ካስተናገደን በኋላ ነገ ሌላ ጥያቄ አለመነሳቱ እርግጠኛ መሆን አንችልም፣ እነዚህን ብቻ ቤዝ ካደረግን ማለት ነው። ስለዚህ ሁሉንም አገር አቀፍ ነው ሲባልም የችግሮቹ ገሌ ገሌ ጋር ሄዳችሁ አሳሳድጉ ማለት ቀላል ነገር ሊሆን ይችላል ይሆናል። ነገር ግን ምናልባትም መውጣት ያልቻሉ ምናልባትም ችግር ፈጥረው እዛው ታፍነው የሚቀሩ ያሉ ችግሮች ሊኖሩ ይችላሉ። ስለዚህ ጥናቱ በራሱ ጊዜም ችግሮችን እንዲለይ ነው የምንጠብቀው። በማመልከቻ የሚመጡትን በሚዲያ የምናቃቸውን በሌላ አግባብ በጥናት ሪፖርት ተደርገው ያሉት እንደ ተጨማሪ ግብአት ይሆናል እንጂ ብቻቸውን አይደሉም ማለት ነው።
እንግዲህ ጥናት ሲደረግ ሙሉ ነጻነት ያስፈልጋል። ነጻነት ስል ወደ አካባቢዎቹ ሄዶ ለማጥናት ፈቃድ ማግኘት ያስፈልጋል፣ ከወረዳዎች ከዞኖች ከክልሎች ጭምር። የተለያዩ ክልል አመራሮችን ስታነጋግሩ እንደነበር እናቃለን። ሰሞኑን እንኳን አሁን የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ጋር ውይይት አድርጓል ኮሚሽኑ። ሁሉም ክልሎች ፈቃደኛ ናቸው ዞኖቻቸው ወረዳዎቻቸው ድረስ ቀበሌዎች ድረስ ዘልቃችሁ ልታጠኑ ይሄን
ያው እስካሁን ባደረግነው እንቅስቃሴ ከአብዛኞቹ ክልሎች ጋራ ከሁለት ክልሎች ውጪ ከሁሉም ክልሎችና ሁለቱ ከተማ አስተዳደሮች ጋራ ውይይት አድርገናል። በጋራ በመስራባቸው ኤራዎች ተግባብተናል። ስለዚህ ማድረግ ያለባቸውን ድጋፍ አውቀው ድጋፍ እንደሚያደርጉም ያው ተግባብተናል። ከዛ ባሻገርም በየክልሉ እንግዲህ ፎካል ፐርሰንም እየሰጡን ተወካይ እየሰጡን ከኛ ጋር ኮንታክት አድርጎ ስራዎችን በተቀናጀ መልኩ ወደታች ለማውረድ የሚያስችል ስራ እየሰራን ቆይተናል። የተቀሩ ሁለት ክልሎች ናቸው። አንደኛው አዲስ የተፈጠረው የሲዳማ ክልል ነው። ሁለተኛው የትግራይ ብሔራዊ ክልላዊ መንግስት ነው። ከሁለቱም ጋራ ያው ግንኙነት እያደረግን ያለ ነው። ከትግራይ ክልልም ጋራ ያው የተለያዩ ግንኙነቶች ስናደርግ ቆይተናል። ከዚህ ቀደም ማለት ነው ሄደን እንድንወያይ ማለት ነው። እንግዲህ እስካሁን ቀና ምላሽ አግኝተን ሄደን ለመወያየት አልቻልንም። ነገር ግን አሁንም ቢሆን ምናልባት አሁን ያለው የፌዴሬሽን ምክር ቤት የወሰነው ውሳኔ ያለ በዛ ተመስርተን ነው ልንሄድ የምንችለው። ከክልሎቹ ጋር ማውራትን በተመለከተ
በዚያ ተመስርተን ነው ሲሉ የፌዴሬሽን ምክር ቤት እንግዲህ አሁን ያለው የትግራይ ክልል መንግስት እውቅና አይሰጥም፣ ምርጫውም እንዳልተካሄደ እንዳልተፈጸመ ይቆጠራል ብሏል። እና በዛ ምክንያት ነው መሄድ ማትችሉት? ህጉ ነው የሚያስራችሁ?
ያው ከዚህ ቀደም ያልሄድ ነው ከዛ መልካም ፈቃድ ስላልተገኘና መሄድ ስላልቻለን ነው። ከአሁን ወዲያ ግን እኛ ኦፊሻሊ ኮሚኒኬት አድርገን መቀጠል አንችልም በተቀመጠው ሊሚቴሽን መሰረት። ነገር ግን የፌዴሬሽን ምክር ቤት ባስቀመጠው አቅጣጫ መሰረት እንሄዳለን፣ ኦፕሽኖቹን እንጠቀማለን። ትግራይ ክልልን በተመለከተ እዛ ያሉ ዩኒቨርሲቲዎች አሉ። ስለዚህ ከዩኒቨርሲቲዎቹም በጥናታችን ውስጥ እንዲሳተፉ ከሳይንስና ከፍተኛ ትምህርት ሚኒስቴር ጋር ተነጋግረን ያው እነሱም የጥናቱ አካል የአጥኚ ቡድኑ አካል እንዲሆን ሆነዋል። የፈረሙ ዩኒቨርሲቲዎች አሉ፣ ያልፈረሙም አሉ፣ ምናልባት የጋራ ስምምነቱን ማለት ነው። ስለዚህ በዛ አግባብ ነው የምንቀጥለው። ከዚህ ቀደም ሙከራዎችን አድርገናል እኛ በእኛ እንደ ተቋም ሳናገኝ ቀርተን ነበር። አሁን ደግሞ የተቀመጠ የአሰራር ማዕቀፍ አለ፣ በፌዴራል ደረጃ እየተተገበረ ያለ የፌዴራል ተቋም እንደመሆናችን መጠን ያለኑ የመከተል ኃላፊነት ይኖርብናል።
ዩኒቨርሲቲዎቹ እንነጋገር እንግዲህ በተለያዩ ክልሎች ያሉ ዩኒቨርሲቲዎች በዚህ ጥናት ላይ እየተሳተፉ እንደሆነ ገልጻችኋል። ግን ዩኒቨርሲቲዎች እንዲያጠኑ የተፈለገበት ምክንያት ምንድነው? አዲስ አበባ ዩኒቨርሲቲ ነው በበላይነት ያዘው ብሎኛል ጥናቱን። ከዛ ሌሎች ዩኒቨርሲቲዎች በምን አይነት ቅንጅት ነው ከአዲስ አበባ ዩኒቨርሲቲ ጋር የሚሰሩት? በየአካባቢያቸው ያለውን ጥያቄ ነው የሚያጠኑት?
ዩኒቨርሲቲዎቹ የሚሳተፉበት ምክንያት አንደኛው ጥናቱ አሳታፊ መሆን አለበት። ስለዚህ ችግሮቹ ባሉባቸው አካባቢዎች ያሉ ዩኒቨርሲቲዎች ለችግሮቹ የበለጠ ቀረቤታ አላቸው፣ ለችግሮቹ የተሻለ እውቀት አላቸው። አንደኛ ጥናቱ በጣም ሀገራዊ አቀፍ ነው፣ ሰፊ ነው። በጣም ካለው የጊዜ ጥረትም አንጻር ጥናቱ እንዲያልቅ የምንፈልገው በአንድ ዓመት ነው። ስለዚህ በርካታ ባለሙያዎችን አሳትፈን የአካባቢውንም ሰዎችን አሳትፈን ጥናቱን በአጭር ጊዜ ማጠናቀቅ አለብን የሚል አቅጣጫ ይዘን ነው እየሰራን ያለ ነው። በዛ አግባብ አዲስ አበባ ዩኒቨርሲቲ ከሌሎች
አንድ ዓመት ማለት ከመቼ ማለት ነው? እስከ ግንቦት
ማለት ነው። በዛ አግባብ አዲስ አበባ ዩኒቨርሲቲ ሌሎች ዩኒቨርሲቲዎችን እንዲያሳትፍ ተነጋግረናል። ይሄ በአዋጃችንም የተቀመጠም ስለሆነ ነው። ሁለተኛ ዩኒቨርሲቲዎቹ አካባቢያቸውን በተሻለ መልኩ ያውቃሉ፣ የችግሮቹን ስፋት፣ ጥልቀት፣ ውስብስብነትና መሰል ጉዳዮችን በቅርበት ያውቃሉ ብለንም ስለምናስብ የተሻለ የመረጃ ጥራትን እንዲመጣ ከማሰብና ጥናቱን ሙሉ እንዲሆን ከማስቻልም አንጻር እንዲሳተፉ ነው ያደረግነው። ስለዚህ እስካሁን አዲስ አበባ ዩኒቨርሲቲን ጨምሮ 27 ዩኒቨርሲቲዎች እንደሚሳተፉ ነው የሚጠበቀው ማለት ነው። ዩኒቨርሲቲዎቹ እንዴት ተመረጡ የሚለውን ኮሚሽኑ አይደለም የመረጠው ዩኒቨርሲቲዎቹን፣ የመረጠው የአዲስ አበባ ዩኒቨርሲቲ ነው። ተመራማሪዎቹ ባላቸው ሜቶዶሎጂ አንጻር ነው የመረጧቸው። ሲመርጧቸው እነሱ እንደ መስፈርት ያስቀምጡት አንደኛው ነገር ለችግሮቹ የበለጠ ቀረቤታ አንጻር ነው የተመረጡት። መጀመሪያ ከዩኒቨርሲቲ ከመስማማታችን በፊት አዘጋጅተን በላክነው ቲዮአር መሰረት በተቻለ መጠን ሙያዊ ብቃት ያለው ገለልተኛ የሆነ
ላክነው ቲዮአር ሲሉ አድማጮች ግልጽ ነው።
በመጀመሪያ ከአዲስ አበባ ዩኒቨርሲቲ ስንነጋገር ጥናት ከማጥናታችን በፊት የሚሰሩ ስራዎችን ዝርዝር የተስማማነበት ሰነድ ላይ ምን አይነት ተመራማሪ ነው በዚህ ጥናት መሳተፍ አለበት የሚለው ኮሚሽኑ በጣም ሰፊ ውይይት ካደረገበት በኋላ አጽድቆ ነው ከአዲስ አበባ ዩኒቨርሲቲ የተነጋገር ነው። በዛ ውስጥ ከተቀመጡ መመዘኛዎች አንደኛው የሙያዊ ብቃት ያለው የትምህርት ዝግጅት ያለው ልምድ ያለውና በተቻለ መጠን በገለልተኝነት ስራዎችን መስራት የሚችል የሚል መመዘኛ አስቀምጠን ነው። ስለዚህ በዛ አግባብ አዲስ አበባ ዩኒቨርሲቲ ተመራማሪዎችን እንደሚመለመል ነው የምንገነዘበው። ምናልባት አንዳንድ ሶሻል ሚዲያ ላይ እየተዘዋወረ ያለ እኔም እያየሁት ያለው ነገር አክቲቪስት የሆነ ያልሆነ የሚል ነገርም የተነሳበት ሁኔታ ነው ያለው። እንግዲህ አክቲቪስት የሚባለውን ዴፊኒሽኑን ማን እንደሚያስቀምጥ ያው እንግዲህ ምናልባት ማህበረሰብ አንቂ ምናልባት ትክክል ተርም አድርገው ማለት ጠቅሼው ከሆነ
በተለያዩ ሰባንቂ በሚል ተረጎሙታል ብዙ
በዛ አግባብ እየተተረጎመ ያለው። ስለዚህ በተለያየ አግባብ ሁሉም ሰው በየራሱ ማዕቀፍ የሚያነቃው አላማ ሊኖር ይችላል። ስለዚህ አክቲቪስት የሚለው እንደመስፈርት ሳይሆንኛ በተቻለ መጠን ገለልተኛ የሆነ ሳይንስን መሰረት አድርጎ መስራት የሚችል
በሚዲያ የሚነገሩ ብለ የገለጻቸው አሉ። ቀደም በሚዲያ የሚታወቁ የማንነት ጥያቄዎች ከሚባሉት ውስጥ አንዱ በትግራይና በአማራ ክልል መካከለ ያለው ነው። የወልቃይት የራያ የመሳሰሉትን ማለት ነውና ይህ በሆነበት ሁኔታ እና የትግራይ ክልል እናንተ ሄዳችሁ ለመነጋገር እንኳን በሩ እንግዲህ እስካሁን እንዳልተከፈተላችሁ ነው የገለጹትና ንግግሮች ማድረግ ባልቻላችሁበት ሁኔታ ስራችሁ ላይ የጥናት ስራችሁ ላይ ምን ያህል ውጤታማ ያደርጋችኋል? ያ ካልሆነ ማለት ነው
እሱን አሁን መናገር አልችልም። ምክንያቱም እንደነው አንደኛ እስካሁን ስራውን ስንሰራ የነበረው ለፊልድ ወተን መረጃ መሰብሰብ ምን ጀምረው ካሁን ወዲያ ነው። ሰሞኑን ከኦሮሚያ ክልልም ያወራ ነው፣ ከሲዳማም ገና እናወራለን፣ ከሶማሌም በቃ አስር ስራዎቹ ይቀጥላሉ ማለት ነው። የትግራይ ክልልም የተዘጋ ነው ብለን አናስብም። ስለዚህ በተሻለ በሌሎች አማራጮችንም ተጠቅመን እንሰራለን ብለን እናስባለን። እንደ ቻሌንጅና በመርምሩ ምን አይነት ተጽዕኖ ያደርሳል የሚለው ወደፊት ነው ማለት ነው እንጂ ነው ማለት ነው።
እንግዲህ 83 ዓመተ ምህረት ኢትዮጵያ ውስጥ የመንግስት ለውጥ ተከሰተ። ከዛ በኋላ የኢትዮጵያ አወቃቀርም ተቀየረና ቋንቋን መሰረት ያደረገ ፌደራሊዝም በአገሪቱ ውስጥ መተግበር ጀመረ። በዛ ምክንያት 9 ክልሎች ተፈጠሩ። አንዳንዶች ያኔ ክልሎቹ ሲዋቀሩ ሳይንሳዊ ዘዴን ወይም ሳይንሳዊ አሰራርን ጥናትን መነሻ ያደረገ አይደለም። በዛ ምክንያት ነው አሁን ብዙ ጥያቄዎች እየተነሱ ያሉት በወረዳና በወረዳ በዞንና በዞን በክልልና በክልል መካከለ ማነተን ጥያቄዎች አስተዳደርሰን ጥያቄዎች ይላሉ። ኮሚሽኑ ይሄንን ሐሳብ ይጋራል? ምንድነው ችግሩ? ያኔ ሲካለል ሳይንሳዊ አይደለም አስራል ነበር ነው አሁን ችግሮች የበረከቱት የሚሏሉ። ሌሎች ደግሞ ኢትዮጵያ እየተከተለች ያለችው ቋንቋን መሰረት ያደረገ ፌደራሊዝም ነው ለዚህ ምክንያቱ የሚሏሉ። እናንተ ከዚህ አንፃር የደረሳችሁ በስተምዳም ያለ ምንድነው ይሄንን ስታጠናላችሁ?
እኛ የደረስነበት ድምዳሜ የለም። ምክንያቱም ጥናት ሳናጠና ድምዳሜ ላይ ልንደርስ አንችልም። ከመቋቋማችንም ጀምሮ ጥናትን መሰረት ያደረገ ምክረ ሐሳብ አምጡ ከተባለን ድምዳሜ መድረስ የምንችለው ጥናት አጥንተን በግኝቱ መሰረት ነው ድምዳሜ ላይ የምንደርሰው። ስለዚህ እዛ ድምዳሜ ላይ አልደረስንም። ጥናቱ ሁሉንም ሂስቶሪካል ታሪካዊ ዳራዎችንም እንደሚዳስስ እንጠብቃለን። ከዚህ በፊት የነበሩ የአስተዳደር ወይም ደግሞ የአስተዳደር ወሰን አካሄዶችንም እንዲያጠና እንጠብቃለን። ሁሉን አቀፍ ጥናት ነው የምናደርገው። ማለት ችግሮችን በዘላቂነት መፍታት ካለብን፣ ችግሮችን በማያዳግም መልኩ መፍታት ካለብን ማየት ያለብንን ሁሉንም አንግል ወይም ደግሞ ሁሉንም ሁኔታዎችን አይተን በጥናት እንዲካተት ነው የምናደርገውና በጥናቱ ነው መላሹን እንጠብቀው።
እነዚህ ተካታላችሁ በጥናት ላይ ለምሳሌ ምንድነው ምክንያቱ የሚለውን ሳይንሳዊ አልነበረም ያኔ ሲካለሉ ወይ ህዝቡ ፈቃደኝነት አልተጠየቀም ወይ ደግሞ ኢትዮጵያ የምትከተለው አንዳንድ ወገኖች ደግሞ እንደሚሉት ቋንቋን መሰረት ያደረገው ፌደራሊዝም ነው አንዳንዶች ደግሞ ነው እሱ ምክንያት ሊሆን አይችልም ብለው ቢከራከሩም አሉ። ብዙ አይነት እንግዲህ ሐሳቦች ናቸው የሚሻራሽሩትና እነዚህን ሁሉ ትመረከታላችሁ?
አዎ በእኛ ጥናት ሁሉን አቀፍ ነው ስንል እነዚህንም ያቀፈ ነው የሚሆነው። ስለዚህ ከጥናቱ በጣም ዝርዝር ነገሮችን እንጠብቃለን እነዚህንም ጨምሮ። ምናልባትም አንተ ከ83 አካባቢ አነሳው እንጂ ምናልባት ከዛ ቀደምም የኢትዮጵያ ከአስተዳደር ወሰን ጋራ ያላት ታሪክ ምንድነው? እንዴት ስትተዳደር ነበረ? ምን አይነት ዘዴዎች ነበሩ? ምን አይነት የአስተዳደር ስርዓቶች ነበሩ? የሚለውንም በታሪካዊ ዳራ እንዲዳሰስ በጥናቱ ተካቷል። ስለዚህ አሁን ያነሳቸውንም ጨምሮ ሁሉንም አንግሎችን እንዲያይ ነው የምንጠብቀው ማለት ነው። ምክንያቱም እንዳልኩ ቀደም ደጋግሜም እንደማነሳለ በአዋጃችን ውስጥ የተቀመጠልን መመዘኛ ማያዳግምና ዘላቂ መፍትሄ አምጡ ነው የተባለው። የመፍትሄ ሐሳብ አምጡ ነው የተባለው። ስለዚህ ዘላቂ መሆን ካለበት ምንሰራው ምናቀርበው የመፍትሄ ሐሳብ ማያዳግም መሆን ካለበት ማየት ያለብንን ሁሉ ማየት አለብን። ችግሮቹን በጥልቀት ማየት አለብን። ከተለያየ ሁኔታዎች አንፃር መገምገም አለባቸው። ስለዚህ በዛ አግባብ ተገምግሞ የሚመጣው ጥናት ውጤቱ ወይ ከዚህ በፊት ሳይንሳዊ አልነበረም፣ ከዚህ በፊት ሳይንሳዊ ነበረ፣ ከዚህ በፊት እንዲህ ነበረ ማለት ብለን እንደ አቋም እንደ ኮሚሽኑ አቋም ምንወስደው ከጥናቱ በኋላ ነው። ስለዚህ አሁን 83 የተደረገው የአስተዳደር ወሰን አከላለል ሳይንሳዊ ነበር፣ አሳታፊ ነበር፣ አካታች ነበር ወይም አልነበረም ብለን ማውራት አንችልም። እንደ ኮሚሽን ማያዳግምና ዘላቂ መፍትሄ አምጡ ከተባለ ሁሉንም አንግሎችን አይተን ሁሉንም ዳራዎችን የችግሮችን ዳራ ሁሉንም ተመልክተን ችግር ነው ብለን ያሰብነው ላይ የመፍትሄ ሐሳብ እንሰጣለን ወይም ደግሞ እናቀርባለን። ስለዚህ ያ ችግር ምናልባት በጥናታችን ውስጥ ለአስተዳደር ወሰን ለማንነትና ራስን በራስ ለማስተዳደር ችግሮች ምክንያቱ የህገ መንግስቱ ማዕቀፎች ናቸው፣ የህገ መንግስቱ አንቀጾች ናቸው የሚል ፋይንዲንግ ከተገኘ እነዛ እንዲሻሻሉ ማናቀርብበት ምክንያት አይኖርም። ነገር ግን ህገ መንግስቱ ሙሉ ይሻሻል ብለን አናገርም መቼም አንተም እንደምታውቀው ለናረግም እንችለው በተሰጠን የስልጣን ልክ ካስተዳደሩስን ከማንነትና ራስን በራስ ከማስተዳደር ጋር ተገናኝተው የተገናኙ የህገ መንግስት ማዕቀፎቹ ማንቀጾች ላሉ ችግሮች ችግር ከሆነ ምክንያት ከሆነ ወይም ወደፊት ለመስራት ለምንፈልገውና እንዲስተካከል ለምንፈልገው ሁኔታ አመቺ ካልሆኑ በዚህ አግባብ ይሻሻሉ ብለን በተሰጠን ግምት ልናቀርብ እንችላለን። አሁን እየተጠና ያለው ጥናት ግን የሁሉንም ችግሮች ላይ የመፍትሄ ምክረ ሐሳብ ምንሰጥበት ነው ማለት አይደለም።
አቶ አወል ሁሴን የአስተዳደሩ ሰነ የማንነት ጉዳዮች ኮሚሽን ጽፈት ቤት ዋና ዳይሬክተር፣ በጣም አመሰግናለሁ ስለ ጊዜዎት በአሜሪካ ድምጽ ሬዲዮ አድማጮች።
እኔም በሚዲያችሁ ቀርቤ ያለውን ነገር የኮሚሽኑን ጠቅላላ ሁኔታ እንዳብራራ ስለፈቀዳችሁልኝ በጣም አመሰግናለሁ።
እንድርና እንግዳውን እናመሰግናለን። ሙሉ ቃለ ምልልስ በድረገጻችን ላይ ታገኛላችሁ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። በእኛ በኩል አብራችሁን ስለቆያችሁ እናመሰግናለን። ከሰኞስ ጋር በነበረው መደበኛ ዝግጅታችንን አጠናቀናል። ነገ በቅዳሜና የእሁድ ምሽት ፕሮግራሞች እንገናኛለን። እስከዚያው በሰላም